በእግዚአብሔር ፊት መመላለስ የሚል ነው። በእግዚአብሔር ፊት መመላለስ በጣም እጅግ መሰረታዊ የሆነ እውነት ነው። ብዙ የእግዚአብሔር ሰዎች በብሉይም ሆነ በአዲስ ኪዳን ህይወታቸውን ሲናገሩ በእንደዚህ አይነት ሁኔታ የእግዚአብሔርን ፊት የሚረዱበትን እግዚአብሔርን የሚያምኑበትን ሁኔታ ያሳየናል። በእግዚአብሔር ፊት መኖር ሃይማኖትን ሕያው የሚያደርግ ባህሪ አለው። ለምሳሌ ሰው ክርስቲያን ነኝ ብሎ ሃይማኖትን በተወሰኑ ቀናቶች በቤተ ክርስቲያን በመመላለሱ የተወሰነ የሃይማኖት ድርጊት በመፈጸሙ ክርስትናን እንደሚኖር ሊያስብ ይችላል። ነገር ግን በእግዚአብሔር ፊት ግን መኖርን ግን ለሚያውቁ ለእግዚአብሔር ሰዎች በስራ ቦታቸው፣ በቤታቸው፣ በገበያ ቦታ ሲወጡ ሲገቡ፣ በየትኛውም ስፍራ በእግዚአብሔር ፊት እንደሚኖሩ ይታያቸዋል። እግዚአብሔር በስፍራ የሚከለል አምላክ ስላልሆነ በእግዚአብሔር ፊት መኖርን የለመደ ሰው በጣም የተባረከ ሰው ይሆናል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከእርሱ ጋር እንድንኖር ይፈልጋል። እግዚአብሔር ሰዎችን በጣም ይፈልጋል። ኢቭን ኃጢአት እንኳን ሰርተው እንኳን ሳሉ የሚፈልግ አምላክ ነው። እኛ እግዚአብሔርን ፈልገ ነው አይደለም፣ ከእግዚአብሔር ጋር ይሆን ነው። በመጽሐፍ ቅዱስ ውስጥ በዘፍጥረት ላይ ስንመለከት አዳምና ሔዋንን ከፈጠራቸው በኋላ እግዚአብሔር ከእነርሱ ጋር ግንኙነት እንደነበረው እናያለን። ለአዳም የሚያስፈልገውን ነገር የሚኖርበትን ስፍራ የሰራ፣ አዳም የሚያስፈልገውን ፍላጎቱን አይቶ ሰዋዊ ባህሪውን ተመልክቶ ረዳት አጋዥ የፈጠረለት አምላክ ነው። ይህም ብቻ አይደለም፣ አዳምን እግዚአብሔር በተመቸ ቦታ በሰፈጠራት ምድር ላይ ባለስልጣን አድርጎ ያኖረው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የሰራትን ምድር ያበጃትን ገነት እንዲጠብቅ እንዲገዛ፣ ፍጥረታትን ሁሉ እንዲገዛ ለአዳም እግዚአብሔር ይህንን እድል እንደሰጠ እናያለን። ይሁን እንጂ አዳም እግዚአብሔር በሰጠው ስፍራና ቦታ አልቆየም። ኃጢአት በሰራበት ጊዜ እንኳን እግዚአብሔር አታድርግ ያለውን እንኳን ባደረገበት ጊዜ እግዚአብሔር አዳምን ሲፈልገው እናያለን። መጽሐፍ ቅዱስ በምዕራፍ 3 ላይ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። እንዴት እግዚአብሔር አዳምን የት ነህ ብሎ ይጠይቃል? ሰዎች ሰውን ሲፈልጉ ሲደበቁባቸው እንደሚጠይቁ አምላክ ይጠይቃል እንዴ? እግዚአብሔር ግን አዳምን በዚያ ስፍራ ላይ ይህንን ጥያቄ ሲጠይቀው አዳም እግዚአብሔርን ለማግኘት ባለመፈለጉ ከሰራው ኃጢአት የተነሳ በሐፍረት ስለተሸፈነ እርሱና ሚስቱ ሔዋን በገነት ውስጥ ድምፁን ሲሰሙ ፈርተው ተሸሸጉ። ስለዚህ ሰው እግዚአብሔርን ለማግኘት ሳይፈልግ ከኃጢአት የተነሳ ፊቱን ከእግዚአብሔር ሲሰውር እግዚአብሔርና ሰው ይራራቃሉ። ሰዎች በአካል እንኳን እንዲሁ ሆነው ከተኳረፉ ከተጣሉ ይራራቃሉ። ተመልካች እንኳን አይቶ በሁለት ሰዎች መካከል ገደል እንዳለ መመልከት ይችላል። እና ሰዎች እርስ በርሳቸው አንደኛው የሌላውን ችግር እንኳን ሳያቅ የልብ መከፈት እንደሌለ መዘጋት እንደሌለ እናውቃለን። እግዚአብሔር ከሰዎች ጋር ሲራራቅ አዳምና እግዚአብሔር ሲራራቁ አዳም ይገባዋል፣ እግዚአብሔርም ይገባዋል። ከዚህ የተነሳ የት ነው ያለው ብሎ ሲጠይቅ እናያለን። እግዚአብሔር አዳም የሰራውን ኃጢአት ያውቃል። ነገር ግን እግዚአብሔር ሲያነጋግረው ግን ስንመለከት የሚያስደንቅ ንግግር ነው የሚናገረው። እና እግዚአብሔርም ራቁትን እንደሆንክ ማን ነገረ? ራቁትን እንደሆንክ ማን ነገረ ካለ በኋላ ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? ለምን እንደዚህ ባለ መንገድ እግዚአብሔር ኮንቨርስ ያደርጋል? ያደረግከውን አውቃለሁ ብሎ አይመጣም ነበረ? አለ አይደለም፣ ሁሉንም ነገር ተረድቻለሁ ብሎ አይመጣም ነበረ? እግዚአብሔር ከሰዎች ጋር እንዴት መኖር እንደሚፈልግ ይህ ክፍል ጥሩ ትምህርት ያስተምረናል። እግዚአብሔር ሰው ከሰው ጋር እንደሚኖር እኛንም ከእርሱ ጋር እንዲሁ ኮንቨርስ የሚያደርገን አምላክ ነው። እኔ አምላክ ነኝ ብሎ በአምላክነቱ ብቻ እንዳለ ቢመጣብን እግዚአብሔር ከእኛ ጋር መነጋገር የለበትም፣ መጠየቅ የለበትም የት እንዳለን፣ በምን ሁኔታ ላይ እንዳለን እንድንነግረውም አያስፈልግም። ነገር ግን እግዚአብሔር እግዚአብሔርነቱን ለሰው ዝቅ የሚያረግ እንደሆነ እናያለን። እግዚአብሔርነቱን ለሰው በሚመች ሁኔታ ሲያወርድ እናያለን። ወደ ሰው ማንነት ለሰው ሲያስጠጋ እናያለን። እግዚአብሔር መልካም ነው። ክብር ለእግዚአብሔር ይሁን። እንደዚህ ያለው አይነት አምላክ ሰዎችን ከራሱ ጋር ለማስጠጋት የሚፈልግበት ሁኔታ በመጽሐፍ ቅዱስ ውስጥ በሁሉም ስፍራ የሚታይ ነው። እግዚአብሔር ሰዎች ታሪካቸው ሁሉ የሚጀምረው ከነሱ ወደ እግዚአብሔር ሳይሆን ከእግዚአብሔር ወደ እነሱ ነው ሲሆን እናየው። ስለዚህ እግዚአብሔር ሰዎችን ይፈልጋል። እግዚአብሔር የሰዎች ልጆች ሁሉ ያያል። አይኖቹ በምድር ሁሉ ላይ ይዞራሉ፣ ይንቀሳቀሳሉ። እግዚአብሔር የተመሰገነ ይሁን። 7 አይኖች፣ ፍጹም አይኖች አሉት እግዚአብሔር። የሰዎችን ልጆች ሁሉ ይቃኛል፣ ልባቸውን ይመለከታል። በቤተ ክርስቲያን ውስጥ ባለመብትና ባለስልጣን የሆነው ቤተ ክርስቲያን ራስ የሆነው ኢየሱስ ክርስቶስ የእግዚአብሔር ሕዝብ ሲሰበሰብ ያያል። በውስጣችን ያለውን ነገር ሁሉ ይመለከታል። የቤተ ክርስቲያን ራስነቱ በመፈክር የሚነገር ብቻ አይደለም፣ ያየናል፣ ይመለከታል። በእውነት እግዚአብሔር ያያል። 7 አይኖች ያሉት የእሳት ነበልባል አይኖች ያሉት ልብና ኩላሊትን የሚመረምረው ጌታ ዛሬም ወደ እኔና ወደ እናንተም የሚመለከት አምላክ ነው። እግዚአብሔር የተመሰገነ ይሁን። እስራኤላውያኖችን እግዚአብሔር ከግብጽ ምድር ሲያወጣቸው ሊያድናቸው እንደወረደ እግዚአብሔር ልቅሷቸውን ሰምቶ ወደ እነሱ እንደወረደ፣ እስራኤላውያኖች እግዚአብሔርን በቅጡ አያውቁትም። አባቶቻቸው ያመልኩት የነበረውን አምላክ ያውቃሉ። ተስፋ እንዳለ ተነግሯቸዋል። በጥንት ዘመን መጽሐፍ ቅዱስ በማይነበብበት መጽሐፍ በሌለበት ዘመን ሰዎች የእግዚአብሔር ሰዎች የእግዚአብሔርን እውነት የሃይማኖትን እውነት በቅብብሎሽ ባንደበት ነው የሚካፈሉት። ስለዚህ ስለ እግዚአብሔር የተወሰነ ግንዛቤ አላቸው። ይሁን እንጂ 400 ዓመት ያህል በግብጽ ምድር ውስጥ ስለኖሩ በእነዚህ ጊዜያቶች ስለ እግዚአብሔር ያላቸው መረዳት ለእስራኤላውያኖች በጣም እጅግ ደካማ ነበረ። እግዚአብሔር ግን ዘመንን ቆጥሮ ሊያድናቸው ሲመጣ ሁኔታዎችን ሁሉ አዘጋጀላቸው፣ አመቻቸላቸው እና እግዚአብሔር ሲመጣ የቃል ኪዳን አምላክ ሆኖ መጣ። እግዚአብሔር ሰውን ፈላጊ ብቻ አይደለም፣ የገባውን ቃል ኪዳን የሚፈጽም የገባውን ተስፋ ቃል የሚፈጽም አምላክ ነው። ክብር ለእግዚአብሔር ይሁን። ስለዚህ በዘጸአት መጽሐፍ ውስጥ ስንመለከት ሙሴ እግዚአብሔርን ለምንድን ነው ይህንን ሕዝብ ፈርዖን የሚያስከፋው ብሎ ሲጠይቅ እግዚአብሔር የነገረውን ቃል እንመልከት። እግዚአብሔርን ሙሴን ያለው ምዕራፍ 6 ላይ ነው የማነበው፣ በጸናች እጅ ይለቃችኋል፣ በጸናች እጅ ከምድሩ አስወጥቶ ይሰዳችኋል። አሁን በፈርዖን የማደርገውን ታያለ። እግዚአብሔር ሙሴን ተናገረው አለውም፣ እኔ እግዚአብሔር ነኝ። ለአብርሃም፣ ለይስሐቅ፣ ለያዕቆብ ሁሉን እንደሚችል አምላክ ተገለጥኩ። ነገር ግን ስሜ እግዚአብሔር አልታወቀላቸውም። የተሰደዱባትን ምድር፣ የእንግድነታቸውን፣ የከነዓንን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳኔን አቆምኩ። ደግሞም እኔ የግብፃውያን የገዟቸውን የእስራኤልን ልጆች ልቅሶ ሰማው፣ ቃል ኪዳኔንም አሰብኩ ይላል። ይገርማል። እግዚአብሔር የእግዚአብሔር ሰዎች በተለያየ ችግር ውስጥ ሲያልፉ፣ ተስፋ የገባላቸው ሰዎች ሲያልፉ፣ ልቅሷቸውን ሲሰማ ያስባል። እግዚአብሔር የተመሰገነ ይሁን። እግዚአብሔር በእግዚአብሔርነት ውስጥ እነዚህን ነገሮች እንዴት እንደሚያደርግ ባናቅም እግዚአብሔር እነዚህ ነገሮች ግን ለኛ የሚገልጥልን ነገር ለሰው የሚመች አምላክ እንደሆነ እግዚአብሔር ያሳየናል። አሰብኩ ይላል። ለቅሷቸውን ሲያይ የገባውን የተስፋ ቃል ያስባል። ክብር ለእግዚአብሔር ይሁን። የተናገረውን የተስፋ ቃል ያስባል። እና ምን ይላል በዚህ ቦታ ላይ? አሰብኩ ካለ በኋላ ስለዚህም ለእስራኤል ልጆች እንዲበላቸው እኔ እግዚአብሔር ነኝ፣ ከግብፃውያን ባርነት አውጣችኋለሁ፣ ከተገዥነት አድናችኋለሁ፣ በተዘረጋ ክንድ በታላቅ ፍርድ ታደጋችኋለሁ፣ ለእኔም ሕዝብ እንድትሆኑ እቀበላችኋለሁ። አያችሁት? እግዚአብሔር ሰዎችን ሲያድናቸው ወደ ራሱ ሊያመጣቸው ነው የሚፈልገው። አድኜ የኔ አደርጋችኋለሁ፣ አምላክ ሆናችኋለሁ ይላቸዋል። እግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱስ እንደሚነግረን እነዚህን እስራኤላውያኖችን እግዚአብሔር አወጣቸው። ከግብጽ ምድር እንደተናገረው በጸናች እጅ ካወጣቸው በኋላ በሲና ተራራ ስር አስቀመጣቸው። የእግዚአብሔር ስም የተባረከ ይሁን። ከዛ ምን ይላቸዋል? ምዕራፍ 19 ቁጥር 4 ላይ እግዚአብሔር ሲናገር በግብጻውያን ያደረኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል ይላል። ስለዚህ እግዚአብሔር ሰዎች ጋራ ህብረት ይፈልጋል። ሰዎችን ወደ ራሱ ነው የሚያስጠጋው። እግዚአብሔር ፖሊስ እንደሚጠራ አይጠራም። አምቡላንስ እንደሚጠራ አይጠራም። እግዚአብሔር ሲመጣ እግዚአብሔርነቱ ስፍራ ሲኖረው ነው የሚመጣው። ክብር ለእግዚአብሔር ይሁን። ሰዎችን ሲያድን በሚያደርጋቸው የደህንነት ስራዎች፣ እግዚአብሔር ለሰዎች በሚያደርጋቸው ነገሮች ሁሉ ራሱን ነው የሚሰጠው። ክብር ለእግዚአብሔር ይሁን። ረድቷቸው ሰዎችን ደግፎ የሚሄድ አይደለም። እግዚአብሔር ራሱን ይሰጣል። ስለዚህ ያዳናቸውን ህዝብ ወደ እኔ ወደ ራሴ አመጣኋችሁ ይላቸዋል። እንደውም ከናካቴው እግዚአብሔር በዚሁ መጽሐፉ ስንመለከት እስራኤላውያኖችን በመካከላችሁ አድር ዘንድ ይህ አምላክነቱ ማይታየው ባህሪው አልገባ ስላላቸው ሊረዱትም በቃልም ስለሚቸገሩ በመካከላችሁ አድር ዘንድ ምን ስሩልኝ አላቸው። ማደሪያ ቤተ መቅደስ ስሩልኝ አላቸው እግዚአብሔር። እግዚአብሔር የተመሰገነ ይሁን። እስራኤላውያኖች ይህን ሁሉ እያደረገ እግዚአብሔርን በጣም አያውቁትም ነበር። በአንድ ወቅት ሙሴ በተራራው ላይ ከእግዚአብሔር ፊት ሁለቱን ጽላቶች ሊቀበል በቆየበት ጊዜ ይሄ ከግብጽ ምድር ያወጣን ሙሴ ማን እንደሆነ አናውቅም አሉ። ሙሴ ጋራ እግዚአብሔርን ከሙሴ ጋር ነው ያያዙት። በሙሴ በኩል የመጣውን መልእክት ብቻ ነበር የሚወስዱት። ነገር ግን ነጻ ያወጣቸው እግዚአብሔር በሙሴ የሚናገረውን አምላክ ልቦናቸው አላስተዋለው አልተረዱትም ነበር። ሙሴ በተራራው ላይ በቆየበት ጊዜ በፊታችን የሚሄዱልን ጣዖት አትሰራልን ብለውት አሮንን ጠየቁት። ጥጃ ሰሩ። ጌጣቸውን ሁሉ አውልቀው ጥጃ ሰሩ። ጥጃ እያመለኩ ይጮሁ ጀመር። ደስታና በዓል ሁሉ አደረጉ። ምን አይነት ልብ ነው ሰው ያለው? እንደዚህ ባለው ሁኔታ ያሉ እግዚአብሔር ግን ትእዛዙን ሰጥተው ህዝቡ የሚያደርገው የሰልፍ ጩኸት እንዳልሆነ የሚሰማው ሙሴ የሚያየውን ነገር በተመለከተበት ጊዜ ያደረገውን ነገር ሁሉ እናያለን። በምን አይነት ታላቅ ቁጣና ሐዘን ሙሴ ከእግዚአብሔር የተቀበለውን ጽላት እንደሰበረው ታስታውሳላችሁ። እግዚአብሔር እነዚህን እስራኤላውያኖችን ከነርሱ ጋር ሊኖር እነሱ ሊጠጋቸው እንደፈለገ አልገባቸውም። መጽሐፍ ቅዱስ እግዚአብሔር ከነርሱ ጋር መኖሩን ሲያስተምረን የእግዚአብሔር ክብር የእስራኤል ክብር እንዲሆን ሆኖ ነው የኖሩት። እግዚአብሔር ከነርሱ ጋር መኖሩ፣ እግዚአብሔር ከነርሱ ጋር ማደሩ ክብር ከነርሱ ጋር እንዳለ ነው። እግዚአብሔር ታቦት በተማረከበት ጊዜ ክብር ከእስራኤል ምን አረገ? ራቀ። ኤካቦድ ብላ ልጇን እና እግዚአብሔር ክብር ሲርቅ በጣም ከባድ ነው። እግዚአብሔር ክብር ከሰዎች ሲርቅ በጣም ከባድ ነው። እግዚአብሔር ከኛ ጋር ከሌለ ክብሩ ከኛ ጋር የለም። ስለዚህ እግዚአብሔር ከሰዎች ጋር መኖር ይፈልጋል። በመጽሐፍ ቅዱሳችን ውስጥ ስንመለከት እግዚአብሔር ከነዚህ ከእግዚአብሔር ሰዎች ጋር መኖርን ለሁሉም የሚታወቃቸው ነው። እግዚአብሔርን የሚያውቁ ሰዎች ሁሉ የሚያውቁት ነገር እንደሆነ እንመለከታለን። ስለዚህ አካሄዳችንን ከእግዚአብሔር ጋር ማድረግን የሚረዱንን ሐሳቦች ከማካፈሌ በፊት ጥቂት ነገሮችን እንመለከታለን። በዘፍጥረት ላይ ስንመለከት አብርሃም ልጆች ይስሐቅን ከመውለዱ በፊት መጀመሪያ የወለደው ማንን ነው? እስማኤልን ነበር የወለደው። በስተርጅና የወለደው ልጅ ነው። በጣም ደስ የሚል ትልቅ ጸጋ ነው። አብርሃም ልጅ ማግኘቱ ነው እንጂ ትልቁ ነገር ልጁ ከየት እንደመጣ የማን ልጅ እንደሆነ። በእርግጥ ከሚስቱ ሊወልድ ፈልጓል። ሚስቱ እያረጀች መጣች፣ እሱም እያረጀ መጣ። ነገር ግን በእሷ ምክር አማካይነት የተወለደው ልጅ ለትዳራቸው ሁሉ ጣጣ ሆነባቸው። ስለዚህ እግዚአብሔር ወደ አብርሃም መጥቶ ልጅ እንደሚሰጠው ተስፋ ሲገባለት አብርሃም ምን ብሎ እግዚአብሔር እንደሚናገር ተመልከቱት። በዘፍጥረት ምዕራፍ 17 ላይ ቁጥር 17 ላይ አብርሃምም በግንባሩ ወደቀ ሳቀም በልቡም አለ የመቶ አመት ሰው በእውኑ ልጅ ወልዳልን? 90 አመት የሆናትም ሳራ ትወልዳለችን? አብርሃምም እግዚአብሔርን እስማኤል በፊትህ ቢኖር በወደድኩ ነበር ይላል። እስማኤል በፊቱ እግዚአብሔር ልጅ ሰጣለው ብሎታል። አብርሃም በእግዚአብሔር ፊት መኖር እንዴት እንደሚያይ እንድታዩ ነው ይሄንን ክፍል በጣም መወደው። ልጅ ተወልዷል። የተወለደው ልጅ በፊቱ እንዲኖር እንዴት እግዚአብሔርን ይለምናል? መኖር ይችላል? ባይ ዲፎልት በእግዚአብሔር ፊት ማንም ሰው መኖር አይችልም። ባይ ዲፎልት ስለተፈጠረ በምድር ላይ ሰው ሆኖ ስለኖረ ማንም ሰው በእግዚአብሔር ፊት መኖር አይችልም። አብርሃም በእግዚአብሔር ፊት መኖርን በጣም ለየት አድርጎ እንደሚያይናለን። እግዚአብሔር ሐሳቡን እና ፈቃዱን የሚገልጥበትን ህዝብ የኔ የሚለው ህዝብ ጋር የሚኖረው ኑሮና በአጠቃላይ በአምላክነቱ አጽናፈ ዓለም ሁሉ ውስጥ በስፍራ በማይገደበው ማንነቱ የእግዚአብሔር መገኘት ሁለቱ የተለያዩ ናቸው። ስለዚህ እስማኤል በፊት ቢኖር በወደድኩ ነበር አለ። እግዚአብሔር የተስፋ ቃል የሚሆነው ሌላ ልጅ እንደሚሆን ሲነግረው የእግዚአብሔር ልብ የእግዚአብሔር ሐሳብ የእግዚአብሔር እቅድ ከይስሐቅ ጋር እንደሚሆን ስለገባው ከሚሰጠው ከዚህ ከሳራ ልጅ ጋር እንደሚያያዝ ስለተረዳ አብርሃም ምናልባት ይሄ ነገር የመሆን ያለመሆኑን ነገር ዳውት ያደረገ ይመስላል። ነገር ግን እስማኤል በፊት ቢኖርልኝ በወደድኩ ነበር አለ። በእግዚአብሔር ፊት መኖር ልዩ ነገር ነው። እጅግ ልዩ ጸጋ ነው። ይሄንን ነገር እግዚአብሔር የሰጠው ሰው መሆን እግዚአብሔር ጋራ የእግዚአብሔር ፕሬዘንስ በቤታችሁ ሲታወቃችሁ የእግዚአብሔር ፕሬዘንስ በሥራችሁ ቦታ የሚታወቃችሁ እግዚአብሔር ከእናንተ ጋራ ስትወጡ ስትገቡ እንዳለ ካወቃችሁ በምድር ላይ አለን ከምንለው ከምናገኘው ነገር ሁሉ የሚበልጥ ነገር የእግዚአብሔር መገኘት ነው። ይሄ እጅግ ክቡር ነገር ነው። ልዩ ነገር ነው። እግዚአብሔር ስም የተባረከ ይሁን። ዮሴፍ በግብጽ ምድር ውስጥ በሄደበት ጊዜ በእግዚአብሔር ፊት መኖር ምን ማለት እንደሆነ ይገባው ነበር። እግዚአብሔርም ከማን ጋር ነበር? ከዮሴፍ ጋር ነበር። ዮሴፍ የነካው ዮሴፍ ያደረገው ዮሴፍ በስሩ ያለው ሁሉ ይባረክ ነበር። የመከናውን ጸጋ እግዚአብሔር ይሰጠው ነበር። ብዙ ጊዜ እግዚአብሔርን መኖር ክርስቲያኖች በጣም አርገን መጠንቀቅ ያለብን የእግዚአብሔርን መኖር እኔ እንደ ሰው እንደ ማንኛውም ሰው ለራሴና የኔ ለምለው ነገር ብፈልግ እግዚአብሔር ኤክስፕሎይትድ አይሆንም። እግዚአብሔርን ለኛ ዩቲሊቴሪያን በሆነ አስተሳሰብ ለኔ ጥቅም የኔ ለሆነ ነገር ብንፈልግ በጣም 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 ሴክሬድ ያልሆነ በጣም ጥሩ ፕራክቲስ አይደለም። ከእግዚአብሔር ጋር የሚኖሩ ሰዎች ዮሴፍ ባሪያ ሆኖ ቤቱ የሱ አይደለም ንብረቱ የሱ አይደለም በገንዘብ የተገዛ የጲጢፋራ ንብረት ነው ዮሴፍ። ነገር ግን እግዚአብሔር ከዮሴፍ ጋር ነበር። ስለዚህ እግዚአብሔር ከኛ ጋር የሚሆነው የኔ የምንለው ለኛ ለሆነ ነገር ለኢጓችን ከኛ ጋር አይሆንም። እግዚአብሔር ለዓላማው ነው ከኛ ጋር የሚሆነው። እስር ቤት ብንሆን ለዓላማው ነው ከኛ ጋር የሚሆነው። እግዚአብሔር ሆስፒታል ውስጥ ታመን ብንተኛ ለዓላማው ከዛ ከኛ ጋር ይሆናል። እግዚአብሔር ከኛ ጋር የሚሆነው እኛ ለመረጥናቸው እዚህ ቦታ ከኔ ጋር እንድትሆን ፈልጋለሁ ሞገስ ማግኘት ፈልጋለሁ ብትሉት አይሰራም። እግዚአብሔር ከኛ ጋር የሚሆነው በሱ ሐሳብና ፈቃድ ውስጥ ባስቀመጠን ቦታ ስንኖር ነው እግዚአብሔር ከኛ ጋር የሚሆነው። ስለዚህ ባሪያው ዮሴፍ እግዚአብሔር ከርሱ ጋር ስለነበረ የሚሰራው የተከናወነለት ሰው ነው። ይሄ እግዚአብሔር መገኘት ደግሞ የሚታወቀው ይሄ ልብ የሚል ሰው ስለነበረ ኃጢአት ሊሰራ የሚችልበት ሁኔታ በገጠመው ጊዜ ኃጢአት እንዳይሰራ እንኳን ምን ሆነ? በእግዚአብሔር መገኘት በእግዚአብሔር ፍርሃት ሲጠበቅ እናያለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር በተለያየ መንገድ በፊቱ ሰዎች እንዲኖሩ የሚያደርግባቸው ሁኔታዎች የሚያስገርም ባህሪያቶች አላቸው። እግዚአብሔር በልዩ ልዩ አይነት ሁኔታ እግዚአብሔር ከባሪያዎቹ ጋር እንደሚኖር እንመለከታለን። ነቢያቶችን በፊቱ ያኖራቸዋል። በፊቱ የምቆመውን እግዚአብሔርን ይላሉ ነቢያቶች ሲናገሩ። ነቢያቶች በፊቱ የምቆመውን ሲሉ የሚያስታውሰኝ መልአኩ ገብርኤልን ነው። መልአኩ ገብርኤል ለመጥምቁ ዮሐንስ አባት ልጅ እንደሚወልድ ሲነግረው በእግዚአብሔር ፊት የምቆመው ይላል። የእግዚአብሔር መልእክተኞች እግዚአብሔር ፊት ይቆማሉ። መልእክተኛው ገብርኤል እዛ ቆሞ እግዚአብሔር ሲልከው ብቻ ነው ከእግዚአብሔር ፊት የሚወጣው። እስከዚያ ግን እንደ ባለሟል በእግዚአብሔር ፊት ቀጥ ብሎ ይቆማል። የባሪያይቱ አይኖች ወደመ ቤቱ እንደሆኑ የባሪያው አይኖች ወደ ጌታው እንደሆኑ በእግዚአብሔር ፊት የሚቆሙ ሰዎች አይኖቻቸው በእግዚአብሔር ፊት ናቸው። የቲፒካል የነቢያቶች ባህሪ ነው። እና ነቢያት የሆኑ ሰዎች እንደዚህ ባለ መንገድ እግዚአብሔር ፊት የሚቆሙ ሰዎች እግዚአብሔር የሚፈልጉ ሰዎች ሴክሬድ የሆነ ዩኒክ የሆነ የጸሎት ህይወት አላቸው። የእግዚአብሔርን ፊት የመጠበቅ በእግዚአብሔር ፊት የመሆን ጸሎታችን ብዙ ጊዜ ልመና ይበዛበታል። ጸሎታችን ብዙ ጊዜ እግዚአብሔርን ይሄን አድርግ ያን አድርግ ብቻ ይበዛል። ነገር ግን በእግዚአብሔር ፊት ግን የሚያስደርግ ጸሎት ግን አለ። እግዚአብሔርን የመጠበቅ ጸሎቶች አሉ። እግዚአብሔርን በዙፋኑ ላይ ያለውን አምላክ ወርድለስ ወደ ሆነ ፕሬየር ሊከተን የሚችል እግዚአብሔር ክብር አለ። በጣም በርካታ እግዚአብሔር ሰዎች እግዚአብሔር ፊት በሚሆኑበት ጊዜ ከክብሩ የተነሳ የሚናገሩት ነገር ይቀንሳል። የሚጸልዩት ነገር ይቀንሳል። ክብሩ ያጥለቀልቃቸዋል። ስለዚህ እግዚአብሔርን መገኘት ፕሬዘንሱን ይዋጣሉ። በእግዚአብሔር ፕሬዘንስ ውስጥ ይዋጣሉ። ቃል ይዋጣል። ንግግር ይዋጣል። ጸሎታችን ሁሉ ሳይለንት ይሆናል። አብዞርብድ ይሆናሉ። በእግዚአብሔር ፊት የሚቆሙ የእግዚአብሔር ሰዎች እግዚአብሔር የተመሰገነ ይሁን። ነቢያቶች በእግዚአብሔር ፊት ይቆማሉ። እግዚአብሔር ሰዎች በተለያየ አይነት መንገድ በፊቱ ይመላለሳሉ። ከእግዚአብሔር ጋር የሚኖር ዘፍጥረት መጽሐፍ ቅዱስ ላይ ምዕራፍ 5 ቁጥር 24 ላይ ብንመለከት አንድ የሚገርም ቃል እናያለን። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ ምን አላረገም? አልተገኘም። እግዚአብሔር ምን አርጎታል? ስለዚህ እነዚህ ከእግዚአብሔር ጋር የሚኖሩ ሰዎች አካሄዳቸው it's not only ውዶገኖቼ please ይሄንን ነገር በደንብ እናስተውል። አንዳንድ ጊዜ በእግዚአብሔር ፊት የምንሆነው የጸሎት ፕሮግራም አውጥተን ልንጸልይ ባለበት መንገድ ነው። አካሄድ ማለት ቶታል ላይፍ ስታይል የሰውየው የህይወቱ አረማመድ አጠቃላይ አስተሳሰቡ ኑሮውን ሁሉ የሚነካ ነው። አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም። ማን ወሰደው? እግዚአብሔር ወስዶታል። እኔ ይህንን ክፍል ባነበብኩ ቁጥር ሁሉ የሚታወሰኝ እግዚአብሔር ሄኖክን እንዲህ በእንደዚህ ያለ በተወሰነ ምጥን በሆነ የአካል ህይወት ውስጥ ኖር አትኖርም በቃ እንጠጋገብና ብሎ ወሰደው ነው መስለኝ። ለምን ሳይወሰድ እግዚአብሔርን ደስ ስላሰኘ አላ አይደለም እግዚአብሔር ምን አለው? ና እኔ ጋር ብሎ እንደወሰደው እና ያለን ክብር ለእግዚአብሔር ይሁን። ስለዚህ ከእግዚአብሔር ጋር መኖር አካሄድን ከእግዚአብሔር ጋር ማድረግን ይመለከታል። አስተሳሰባችንን፣ ነገሮችን የምንወስንበትን አወሳሰናችንን፣ አመራረጣችንን፣ ማንኛውንም ነገሮቻችንን ከእግዚአብሔር ጋር መኖር ከቅዱስ አምላክ ጋር መኖር ስለሆነ ብዙ ጥንቃቄ ይጠይቃል። ደግሞም እንደዚህ ያለ ነገርን የሃይማኖት ግዴታ እንዲህ አድርጎ መኖር ከባድ ነገር መስሏቸው ሰዎች በቃ ውን ይሄንን አልችልም ብለው የሚሉት ይሆናል። ውድ ወገኖቼ ሰው በዚህ ምድር ላይ የተመኘው አንድ ቦታ ጋር ለመሄድ ዋጋ ይከፍላል። የሚፈልገው አንድ ክብር ቦታ ላይ ለመድረስ ብዙ ዋጋ ያደርጋል። ከእግዚአብሔር ጋር መኖር ማለት እጅግ ልዩ ነገር ነው። ክብር ለእግዚአብሔር ይሁን። ለዚህ የሚከፈል ዋጋ ተብሎ ይታሰባል። ይህንን ነገር ለማድረግ የሚረዳን እግዚአብሔር ምን እንደሚፈልግብን ተመልከቱ። መጽሐፍ ቅዱስ በጣም ሲምፕል የሆኑ ነገሮች ነው የሚናገረው። በመዝሙረ ዳዊት 100 ቁጥር 15 ላይ በቅንፍ 15 ላይ አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል ይላል። እስኪ አስቡት እግዚአብሔር ጋር ማን ነው መኖር የሚችለው? ምን አይነት ሰው ነው ከእግዚአብሔር ጋር መኖር የሚችለው? እግዚአብሔር ያደረበት ቦታ እስራኤላውያኖች ማደሪያው ቦታ ሁሌ እዛ ፊት ማን ነው የሚኖረው? በዚህ አምላክ ፊት እግዚአብሔር ክራይቴሪያው ምንድን ነው? ለዚህ ለመኖር ከሱ ጋር ሁል ጊዜ ለመኖር የሚሰጠን መልስ እጅግ በጣም ሲምፕል ነው፣ ግን በጣም ፕሮፋውንድ ነው። በቅንነት የሚሄድ ክብር ለእግዚአብሔር ይሁን። በቅንነት የሚሄድ ጽድቅን የሚያደርግ በልቡም እውነትን የሚናገር ይሄንን የሚያደርግ ሰው ምን ይሆናል ማለት ነው? እግዚአብሔር ያለበት ጋር መሆን ይችላል። ክብር ለእግዚአብሔር ይሁን። እግዚአብሔር ባለበት ቦታ ጋር ማደር ይችላል። ከእግዚአብሔር ጋር መሆን ይችላል። ይሄ ቅዱስ አምላክ በፊቱ ሲቆም የሰው አይሳቀቅም። በውስጡ ያለው ተንኮል ካለው ሰው የቅንነት ተቃራኒ የሆነ ነገር ካለው ተንኮለኛ ከሆነ በክፋት የተሞላ ከሆነ ነውርና ልክ ያልሆኑ ነገሮችን የሚያደርግ ሰው ከሆነ በእግዚአብሔር ፊት መሆን አይችልም። በዚህ ቦታ ላይ በልቡም እውነትን የሚናገር ይላል። ሰዎችን ዛሬኛ መደለል የማንወዳቸውን አይ ላቭ ዩ ማለት በጣም ለምደናል አይደለም? ብዙ ነገሮች ልባችን ውስጥ የሌለ ነገር ባፋችን ይወጣል። ነገር ግን ከእግዚአብሔር ጋር የሚኖር ሰው ልብ ውስጥ ያለውና አፍ ውስጥ ያለው አንድ የሆነ ነው። ለምን? ልብን ከሚያምላክ ጋር ነው ያለው። በአንደበቱ ምንም ማረግ የማይሸነግል የድለላ ነገሮችን የማይናገር የማታለል ሰው ዝም ብሎ የማይለብጥ በባልንጀራው ላይ ክፋትን የማያደርግ ተንኮል የማያስብ ሰዎችን ከሰዎች ለማጋጨት ወይም ደግሞ ሰዎች ሊያገኙት የሚችሉትን እንዳያገኙ ተለያዩ ነገሮችን እንቅፋቶችን በባልንጀራው ላይ የማያደርግ ሰው ዘመዶቹን የማይሰድብ የማይንቅ ሰዎችን በድህነታቸው በችግራቸው ክፉ ነገር በዘመዶቹ ላይ የማያደርግ ሰው ኃጢአተኛ በፊቱ የተናቀ ኃጢአተኛ ብዙ ሰዎች የኃጢአተኞች ላይፍ ስታይል ያምራቸዋል። እንደነሱ መሆን ባይችሉም የነሱ ላይፍ ስታይል ያምራቸዋል። ቄንጣቸው ያምራቸዋል። አኗኗራቸው ያምራቸዋል። ኃጢአተኛ በፊቱ የተናቀ ሰዎች ኃጢአት ሰርተው የሚኖሩት ኑሮ የልክ እንዳልሆነ የሚገባው የከበረ ቫልዩ ያለው ሰው እግዚአብሔርን የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳ ቃሉን የሚጠብቅ ሰው ገንዘቡን በአራጣ የማበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። በጣም ከእግዚአብሔር ጋር በድንኳኑ ለመኖር በተቀደሰው ተራራ ከርሱ ጋር ለመመላለስ ውድ ወገኖቼ የሚያስፈልጉት እነዚህ ነገሮች ናቸው ይላል። ክብር ለእግዚአብሔር ይሁን። ምንድነው የሚያሳየን? እግዚአብሔር የሰዎች ወዳጅ ነው። የሰው ጠላት የሆነ ይህን ሁሉ የሚያደርግ ሰው የባልንጀራው ጠላት፣ የዘመዶቹ ጠላት፣ ከሰዎች ጋር ላለው ነገር መልካም ነገር የሌለው ሰው ከእግዚአብሔር ጋር እንዴት ሊኖር ይችላል? እግዚአብሔር ፍቅር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በእግዚአብሔር ፊት የሚቆሙ የእግዚአብሔር ሰዎች በፊቱ መመላለስና በፊቱ መቆም ከእግዚአብሔር ጋር መኖር የሚያስፈልጉ ክራይቴሪያዎች አሉ። ውስጣችን ቅን መሆን አለበት። እግዚአብሔር በውስጣችን ልክ ያልሆነውን ነገር የጌታ ኢየሱስ ክርስቶስ ደም ያነጻናል። ከኃጢአት ሁሉ ያነጻናል። ከሞተ ሥራ ሁሉ ያነጻናል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ሁል ጊዜ እግዚአብሔርን ፊት ስንፈልግ ጸሎታችንን የምንወረውርበት ማጠራቀሚያ ቦታ ጋር አይደለም የምንበረከከው፣ በዙፋን ፊት ነው የምንበረከከው። ክብር ለእግዚአብሔር ይሁን። በጸጋው ዙፋን ፊት ነው የምንበረከከው። ዛሬ ክትትል ትምህርት ስንማር ኃጢአት ብንሰራ ምህረት የምናገኘው ጥቅስ ጠቅሰን አይደለም። ውድ ወገኖቼ ስለ እግዚአብሔር ጸጋ ባለን እውቀት አይደለም፣ በጸጋው ዙፋን ፊት ቀርበን ነው። የሚምር አምላክ ነው ምህረት የሚሰጠኝ። እግዚአብሔር ካልማረኝ ራሴ መማር አልችልም፣ አይቻልም። ስለዚህ እግዚአብሔር ፊት መቅረብን እስኪ እነዚህ ነገሮች ስንጠይቅ አንዳንድ ነገሮችን ወደ ህይወታችን እንመልከት። ስንቶቻችሁ ስትጸልዩ ሂዩሚሊቲ ትለማመዳላችሁ? እስኪ ራሳችሁን ፈትሹ። በእግዚአብሔር ፊት በማን ፊት እንደምትቀርቡ በዙፋን ላይ ያለውን አምላክ እንደምትቀርቡት ፍጹም የተዋረደ ሃምብል የሆነ ልብ ትለማመዳላችሁ በህይወታችሁ? ወይስ ጸሎታችን በቃ እንደ አውቶማቲክ ዝም ብለን ካፋችን እንደ ጥይት እየተተኮሰ ብቻ ነው የሚወጣው? Do we realize እግዚአብሔር ፊት እንደምንሆን? የእግዚአብሔር ማንነቱ ይነካችኋል ስትጸልዩ? ምን ጸልየው ጸሎት ሁሉ የሚጠፋብን ለምን እንደሆነ ታቃላችሁ? የምንጸልየው አርስ ስለሚጠፋን አይደለም፣ ስለሌላ አይደለም። እግዚአብሔር ኦቨርዌልም ስለማረገን፣ እግዚአብሔር ሲነካን፣ እግዚአብሔር ክብሩ ሲነካን፣ የእግዚአብሔር ትልቅነቱ ሲታወቀን ያን ጊዜ ነው ሪሊ ጸሎት የምንጸልየው። በእግዚአብሔር መገኘት ፊት መኖርን ክርስቲያኖች አጸላለያችን በጣም 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 የእግዚአብሔር ማንነት ልብ በማለት ክብሩን ልብ በማለት መጀመር አለበት። ሪፒቲቲቭ የሆኑ ጸሎቶችን እንጸልያለን ብዙ ጊዜ ዝም ብለን በቃ ጸሎት በቃ አንድ ጀመረነው አለ እንግዲህ ምናልባት ግማይ ሰዓትም ቆና አንድ ሰዓት እስከልክር ድድድድድድ በቃ ጭክ 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 ያለ are we talking to God? እግዚአብሔርን ነው የምናነጋግረው ብለን መጠየቅ አለብን። ምንድን ነው የምናገረው ነገር? ምንድን ነው የምደጋግመው? ራሳችንን ማዳመጥ አለብን። ስለዚህ በእግዚአብሔር ፊት የሚኖር ሰው እግዚአብሔርን ልብ ካላለ ዝም ብሎ ቢለፈልፍ ቢር በከንቱ አትድገሙ ይላል ጸሎት ስትጸልዩ። በከንቱ አትድገሙ። በመድገም ብዛት ጸሎት አይሰማም። ስለዚህ የእግዚአብሔር ፕሬዘንስ እኔ እንደውም ማምነው ነገር ልንገራችሁ፣ ብዙ ጊዜ በጣም ብዙ የጸሎት ርዕሶች አንዳንድ ጊዜ ይወሰዳል። የሚጸልየው ግማሽ ሰዓት ወይ አንድ ሰዓት ነው። እኔ ከእግዚአብሔር ጋር ለማጠፋው ጊዜ ያን ጸሎት ከመጸለይ በፊት የሚያስፈልገኝ ጊዜ ብዙ ነው። ስንት አቧራ አለ ከላይ ላይ እግዚአብሔር ምሕረት የምፈልግበት። እግዚአብሔርን ላናግረው ገና እንድችል እንኳን በሰዎች ጉዳይ በራሴ ጉዳይ እንኳን ላናግረው እንድችል ገና ፊቱ እስኪበራልኝ መንገዶችን በትህትና በእግዚአብሔር ፊት ማቅረብ አለብኝ። ከዚያ በኋላ ነው የምንጸልየው። እንዲሁ እንደተንበረከ ከሌንም አስበው ይሄንን ማድረግ ይሄን ማድረግ ይሄን ማድረግ ስንል ጥሩ አይደለም። የእግዚአብሔርን ፊት አለማወቅ ነው። በእግዚአብሔር ፊት መኖርን መለማመድ አለብን። እግዚአብሔር የተመሰገነ ይሁን። a significant part of የጸሎታችን ከፍተኛውን ስፍራ መውሰድ ያለበት በእግዚአብሔር ፊት እንደሆነን መለማመድ ነው። የት እንዳለ መለማመድ የእግዚአብሔር መገኘቱ እንደው ጸጥ እንኳን ወደሚያደርገን ወደ እግዚአብሔር ክብር እስክንደርስ ድረስ መድረስ አለብን። እግዚአብሔር ክብሩ ሲገለጥ ካህናቶቹ ስራ መስራት እስከማይችሉ ድረስ መነቃነቅ እስከማይችሉ ድረስ ክብሩ በቤተ መቅደሱ የሚወርድበት ጊዜ አለ። እኛንም ደግሞ እንደዚሁ እግዚአብሔር ሊያደርገን ይገባል። ክብር ለእግዚአብሔር ይሁን። ብዙ ጊዜ እግዚአብሔር ፊት መሆንን ክርስቲያኖች እንደራቀን ማወቅ አለብን። እመኑኝ የምነግራችሁን ነገር እግዚአብሔር ማስተዋል ይስጣችሁ። ብዙ ጊዜ በቤተ ክርስቲያን ኃጢአት አለመስራታችን እንዲሁ በቃ ጄኔራል በሆነ ክራይቴሪያ ፕሮቶኮል አሟልተን በቂ ክርስቲያን ነኝ ምንም አልሆንኩም ብለን ነው እኛ የምንመጣው። ለሌሎች ልንጸልይ ብቻ ነው። ምንም የሰራ ነው ተንኮል የለም ክፋት የለም። እና ስለዚህ ራሳችን ወደ እግዚአብሔር ስናቀርብ በቃ ኖርማል ነን ብለን እንላለን። ሪሊ እግዚአብሔር እንደው ጌታ ቢመጣ ብናየው ምን ምትሆን ይመስላችኋል? ኢሳይያስ እግዚአብሔርን በትልቅ ዙፋን ላይ ተቀምጦ ባየው ጊዜ ምንድን ነው የሆነው? በኃጢአተኛ ህዝብ መካከል በመኖሬ አንደበቴ ረከሰብኝ ሰው ነኝ እያለ ራሱን ዝቅ አድርጎ ምዕራፍ 6 ኢሳይያስ ላይ ማየት ይችላልላችሁ። እግዚአብሔርን ምህረት የሚፈልግበት ሁኔታው ሲወድቅና ኢሳይያስ ነብይ ነው። የእግዚአብሔር ባሪያ ነው። እግዚአብሔርን ክብርን ማሰብ አለብን። ጸሎታችን ይሄ ይጎለዋል። ልመናችን ይሄ ይጎለዋል። አምልኳችን ይሄ ይጎለዋል። እግዚአብሔርን ፕሬዘንስን ሲክ የሚያረግ ልብ ውስጣችን ቢልድ ማድረግ አለብን። እኔ ልንገራችሁ ስለ ሰዎችም ሆነ ስለ ራሴ ከመጸለይ ነኝ ከሚል ይልቅ እግዚአብሔርን ፊት መፈለግ የሚሻል ይመስለኛል። የቱ ይሻላል? ማንን ሰው ነው አንድ ሰው ጋር ልካችሁ ጉዳያችሁ የሚያስፈጽምላችሁ? የዚያ ሰው ቅርብ ወዳጅ የሆነ ነው? የዚያ ሰው ቅርብ ጓደኛ የሆነ ነው? እኔ ሩቅ ለሆነ ሰው ጋር ሄጄ ሰው ጉዳይ ላስፈጽም አልችልም። በጣም ማቃቸውን ሰዎች ጋር እንኳን እባክህ ሄደ ጠይቅልኝ ቢባል ከነዛ ሰዎች ጋር ከተገናኘው የቆየ ጊዜ ከሆነ ሄጄ እባካችሁ እናድርጉ ብዬ አልልም። መጀመሪያ እኔ አግኝቼው ማላቅ እስቲ እንደው ከዚህ ሰው ጋር ልገናኝ ይሄ ከበደ ጉዳይ ነው። ምናልባት ከዚህ ወዳጅ ጋራ የቀድሞውን ወዳጅነት ካደስኩ በኋላ ልለምን እችላለሁ። አታረጉም ወገኖች? እንደዚህ ነው ኖርማል ይመናል ነው ሄደን አይ ምንም አይደለ እጄን ያጣየቅ አቀበታለሁ አነጋገር አቀበታለሁ ዛሬ መጣሁት ብላችሁ ትላላችሁ። ወዳጃችሁ ምን ይላችኋል? እግዚአብሔር ጋር መቅረብን መጸለይን ስንፈልግ የእግዚአብሔርን ፊት ማሰብ አለብን። ማፊት እንዳለን ማን እንደሆነ እግዚአብሔርን ልብ ማለትን ማስተዋል አለብን። እግዚአብሔር ይሄን እንድናስተውል ይርዳል። ውድ ወገኖቼ ልማድ ቶሎ አይለቅም። በፔንቴኮስታል እንቅስቃሴ ውስጥ በልፍለፋ ላይ የተመሰረተ ጸሎት ዶሚኔት አርጎናል። ሂዩሚሊቲ የለም። ተንበርክኮ የሚያለቅስ ክርስቲያን ጥቂት ነው። የእግዚአብሔር ክብር የሚነካቸው ሰዎች የሉም። ዛሬ እግዚአብሔር የሚነካን ሰዎች እግዚአብሔር ያርገን። ትህትና፣ እግዚአብሔርን ማሰብ፣ ስብር ያለ የወደቀ ልብ ሊኖረን ይገባል። ለምን? ይሄ እግዚአብሔር ትልቅ አምላክ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። በሁለተኛ ነገሥት 5:16 ላይ በፊቱ የቆምኩት የሚሉት ነቢያቶች ሁልጊዜ ተክተው መቆማቸውን ያሳያል። ተክተው ነው የሚቆሙት። በትጋት ነው በፊቱ የሚቆሙት። እና እግዚአብሔር ምን ይላል? በማማዬ ላይ ወጣለው ይላሉ። They take a certain quality time. እግዚአብሔር የሚለውን ሊያዳምጡ ሊሰሙት ይሄዳሉ። ሊናገሩ አይደለም ይሄዱት፣ ሊለምኑት ብቻ አይደለም ይሄዱት፣ እግዚአብሔር የሚለውን ለመስማት ይሄዳሉ። ክብር ለእግዚአብሔር ይሁን። እግዚአብሔር የሚናገረን ሰዎች፣ እግዚአብሔር የሚመክረን ሰዎች፣ በክብሩ የሚባርከን ሰዎች እንድንሆን እግዚአብሔር ፊት መኖርን መለማመድ አለብን። ክብር ለእግዚአብሔር ይሁን። ስለዚህ ሄኖክ በአካሄድ ነው ከእግዚአብሔር ጋር መኖርን የገለጠው። አያችሁት? በዘፍጥረት ላይ 17:18 ስንመለከት አብርሃም በፊት መኖር ይለዋል። ሌሎች ቦታዎች ስንመለከት በብርሃን መመላለስ በሚል ነው የሚገለጠው። በመዝሙረ ዳዊት ውስጥ የእግዚአብሔር ቃል እንደዚህ ይላል። ክብር ለእግዚአብሔር። መዝሙር 36 ላይ እንመልከት። የጌታ ስም የተባረከ ይሁን። መቼም በዚህ ነገር ብዙ ለውጥ እግዚአብሔር ቢያመጣልን ብዙ በረከት በመካከላችን ይኖራል። የህይወት ምንጭ ካንተ ዘንድ ነውና በብርሃንህ ብርሃንን እናያለን። ምህረትን በሚያውቁ ላይ ጽድቅህንም ልባቸው በቀና ላይ ዘርጋ ይላል። ውብ የሆነ ቃል ነው። ክብር ለእግዚአብሔር ይሁን። የህይወት ምንጭ ካንተ ዘንድ ነውና በምንህ እናያለን? በብርሃንህ ብርሃንን እናያለን። በማስተዋላችን አይደለም ኖር፣ በእግዚአብሔር ብርሃን ውስጥ ስንሆን ብርሃን እናያለን። ክብር ለእግዚአብሔር ይሁን። እግዚአብሔር ጋር የሚኖር ሰው በብርሃን ነው የሚኖረው። አንደኛ ዮሐንስ ምዕራፍ 1 የወንጌልን እውነት የተቀበሉ ሰዎች ሁሉ፣ ወንጌልን ያመነ ሰው ሁሉ ወደዚህ ወደ ብርሃን ህብረት ነው የሚመጣው። ስለ ጌታ ስለ ኢየሱስ ክርስቶስ የሰማ ሁሉ አንደኛ ዮሐንስ ብዙ ጊዜ ተመልክተናል። ስለዚህ ከእግዚአብሔር ጋራ እግዚአብሔር ብርሃን ነው ይላል። ከርሱ ጋራ ህብረት አለን ብንል በጨለማ ብንመላለስ እንዋሻለን። የብርሃን ህብረት ጋራ የጨለማ ህብረት የለም። ስለዚህ ከእግዚአብሔር ጋራ ያለን ህይወት የሄኖክ ባካሄድ፣ አብርሃም በእግዚአብሔር ፊት በመኖር፣ መጽሐፍ ቅዱስ በአብዛኛው በብርሃን መመላለስ ብሎ የሚገልጠው ከእግዚአብሔር ጋር ያለ ህይወትን ነው። ከእግዚአብሔር ጋር የተጣመረ ህይወትን ነው የሚያሳየው። እስራኤልን ከግብጽ ምድር ሲያወጣ እንደነገርኳችሁ ወደ ራስ ያመጣኋችሁ እንዳላቸው እኛንም ወደ ራሱን ያመጣን። ስለዚህ ሁልጊዜ መጠየቅ አለብን፣ እኔ ከእግዚአብሔር ጋር ነው ወይ ምኖረው? በእግዚአብሔር ፊት እኖራለሁ ወይ? በእግዚአብሔር ፊት የምኖር ሰው ነኝ? በእግዚአብሔር ፊት እመላለሳለሁ ወይ? ስጸልይ በእግዚአብሔር ጸጋ ዙፋን ፊት የሚቀርብ ልቦናና መረዳት አለን። ወገኖቼ እመኑኝ እመኑኝ እመነግራችሁ እኔ በጣም ብዙ የሚያሳስበኝ ነገር አለ። በልማድ የሚኖር ሃይማኖት ያስታል፣ ብላይንድ ያረጋል። ብዙ ጉድለት እንዳለን ሳይገባን ጎዶሎ ሆነን እንኖራለን። ጥሩ ምሳሌ ሎዶቅያን ቤተክርስቲያን እንመልከት። የሎዶቅያ ቤተክርስቲያን ቤተክርስቲያንነቱን ክርስትናውን የተወ እንዳልሆነ የሚያምን ቤተክርስቲያን ነው። የሎዶቅያ ቤተክርስቲያን በእግዚአብሔር ፊት እንደሚኖር ያምናል። ጌታ በዚያ ቤተክርስቲያን ላይ ስልጣን አለው። ነገር ግን የሎዶቅያን ቤተክርስቲያን ኢየሱስ የሚያይበትና ቤተክርስቲያኑ ራሱን የሚያይበት ሁኔታ የተለያየ ነው። ለጌታ የማይጠም ነው ቤተክርስቲያኑ። በራድ ወይም ትኩስ እንዳይደለ ስራን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ልብ ስላልክ በራድ ወይም ትኩስ ስላልሆን ካፌ ልተፋህ ነው ይላል። ኢየሱስ ሕይወታችንን ያጣጥማል። ያጣጥመናል ኢየሱስ። እንጥመዋለን? ያጣጥማል እኮ ሕይወታችንን። ልባችንን ያጣጥመዋል። አካሄዳችንን ያጣጥማል። አመለካከታችንን ያጣጥማል። ጌታ ካልጣም ነው ከሱ ጋር መኖር ምንድን ነው ትርጉም? ለእግዚአብሔር የሚጥም ሰው መሆን፣ ለእግዚአብሔር የሚጣፍጥ ሰው መሆን፣ እግዚአብሔር የሚወደው ቃናና ለዛ ያለው ሰው መሆን አስፈልጊ ነው። ይሄ ቤተክርስቲያን ዝም ብሎ የሚኖር ቤተክርስቲያን ነው። ዝም ብሎ የሚያጣጥመውን ጌታ ያላወቀ ቤተክርስቲያን ነው። አያችሁት? ሀብታም ነኝ ባለጠጋ ሆኛለሁ አንድስ እንኳን ያስፈልገኝ ምትል ስለሆን ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ መሆንን ስለማታውቅ ምን አይነት ኮንትራስት ነው የምናየው? ቤተክርስቲያኑ ምንም እንደጎደለው አይም። ሀብታም ነኝ ይላል፣ ባለጠጋ ሆኛለሁ ይላል፣ ምንም አያስፈልገኝም ይላል። ጌታ ደግሞ የሚናገረው የዚህን ሁሉ ተቃራኒ ነው፣ ጎስቋላ። ምናልባት በሕይወታችን ዛሬ የምንኖረውን ክርስትና በብርሃኑ በሚታይ ብርሃን እግዚአብሔር ቢያሳየን እንደዚህ ሆነን እንዳንገኝ መጠንቀቅ አለብን። እንደዚህ ሆነን ጌታ እንዳያየን መጠንቀቅ አለብን። ውድ ወገኖቼ አትሳቱ፣ አትሳቱ። እግዚአብሔርን እንፍራ። ዝም ብለን የምንኖረው ክርስትና ትክክል አይደለም። የልማድ ክርስትና ትክክል አይደለም። በእግዚአብሔር ፊት የሚኖር ክርስትና ነው። ክርስትና ንግግራችን፣ አስተሳሰባችን፣ አመለካከታችን፣ ነገሮችን የምንወስንበት የምናይበት መመዘኛችንን ሁሉ የሚያጣጥም ጌታ አለ። እግዚአብሔር ይሄን እንድናስተውል ይርዳ። ባለጠጋ እንድትሆን በሳት የነጠረውን ወርቅ ተጎናጽፈ የራቁትነት አፍረት እንዳይገለጥ ነጭ ልብስ እንድታይም አይኖች የምትኳለውን ኩል ከእኔ ትገዛ ዘንድ መክረሃለሁ ይላል። የዚህ ቤተ ክርስቲያን መሰረታዊ ችግሩ ምንድን ነው ብለን ብንጠይቅ ታውቃላችሁ፣ ጌታ ኢየሱስ በውጭ ነው። ከጌታ ጋር ህብረት የለውም። ቸርቹ ቸርች ነው፣ አክቲቪቲ ይካሄዳል። ቤተ ክርስቲያኑ ብልጥግናውን የሚለካበት መለኪያዎች አሉት። የሚያደርገውን ነገር ያያል፣ የሚካሄደውን ነገር ያያል። በግልም ይሁን በቤተ ክርስቲያን ደረጃ በእንደነዚህ ነገሮች ልንደለል እንችላለን። ቸርች እመጣለሁ፣ እኔ ቸርች ቀርቼ አላቅም። እና ቤተ ክርስቲያን ሁልጊዜ ጸሎት ቦታ ላይ እመጣለሁ፣ ባይብል ስተዲ እካፈላለሁ፣ መጽሐፍ ቅዱሴን አነባለሁ። እነዚህን አክቲቪቲዎች መቁጠራችን አይደለም፣ በሕይወታችን ከጌታ ጋር አብረን መኖራችንን ሁልጊዜ መጠየቅ አለብን። Am I living with Jesus? ኢየሱስ ከኔ ጋር ነው? በፊቱ ነው የምመላለሰው? እግዚአብሔር ከኔ ጋር ነው ያለው? ከዮሴፍ ጋር የነበረ አምላክ ከኔ ጋር አለ? አብርሃም ለልጁ የተመኘለትን ምኞት እኔ ለኔ የተሰጠኝን እድል አስተውላለሁ? ዮሴፍ በእግዚአብሔር ፊት እንደኖረ እኔ በእግዚአብሔር ፊት ነው የምኖረው? እግዚአብሔርን ከኔ ጋራ የሚያደርገው አካሄዶች አሉኝ? እነዚህን የማይጠይቅ ሰው listen አዳምጡ ወገኖቼ ይሄንን ነገር የማይጠይቅ ሰው በዘለማድ እንዲሁ ባይ ዲፎልት በሆነ የክርስትና አካሄድ የሚሄድ ሰው በድን ነው ህይወት ነው የሚኖረው በድን ዶንት ሊቭ ኤ ዴድ ላይፍ ወገኖቼ ከእግዚአብሔር ጋራ ያለ ህይወት ነው ክርስትና እግዚአብሔር ከኛ ጋራ መኖር አለበት በመውጣት በመግባታችን እግዚአብሔር መኖር አለበት በስራችን እግዚአብሔር መኖር አለበት ከሰዎች ጋራ ስንገናኝ በገበያ ቦታ በሁሉ ቦታ እግዚአብሔር ከኛ ጋራ መኖር አለበት እግዚአብሔር ከኛ ጋራ ከሌለ ክርስትና እናውቀዋለን አድገንበታል በሚል አገልግለን አልኖረንበታል በሚል ያጎደል ነው የሚጠበቀው ነገር ሁሉ የለም ምንም ነገር የለም በሚል ብትኖሩ የሎዶቅያ ቤተ ክርስቲያን ምሳሌ ነው ለኔና ለናንተ እግዚአብሔር ከኛ ጋራ ይሁን እስራኤላውያኖች እግዚአብሔርን በጣም በደሉት አብራያችሁ ልኖሩ ብሎ እግዚአብሔር ቤተ መቅደስ ስሩልኝ ብሎ እግዚአብሔር በማደሪያው ቦታ በመገናኛው ቦታ ይገኝ የነበረው እግዚአብሔር ያንን ሁሉ ሊጠጋቸው ወደደው እግዚአብሔር አስርቱን ትዛዛት ማን ያመጣልናል የሚባለውን እስራኤልን ቅዱስ ሕዝብ አድርጎ የሚያደርገውን ሥርዓቱን ሁሉ የሰጣቸውን እግዚአብሔርን በደሉት እግዚአብሔርም እንዳረገ ታቃላችሁ በመጽሐፍ ቅዱስ ውስጥ ማደሪያውን ከሕዝቡ አውጣና ለብቻው አርቅልኝ አለ እግዚአብሔርን የፈለገ ብቻ ወደዛ ይምጣል ከዛ በኋላ እግዚአብሔር ምን አለ ከዚህ በኋላ ከዚህ ሕዝብ ጋር አልወጣም አለ እግዚአብሔር አልወጣም አላቸው እና በፊት መልአክ ሰደደላቸው አልወጣም አላቸው እስራኤላውያኖች እጅግ ክፉ ነገር እንደሆነባቸው አዩ አታውጣን አለ ሙሴ ማንተ ከኛ ጋር አማትወጣ ከሆነ ከዚህ አታውጣን አታውጣን አንፈልግም አለ ውድ ወገኖቼ ይሄን ነገር እግዚአብሔር ካልገለጠላችሁ ትምርት እንዳይመስላችሁ ምን እንደነጋገረው እግዚአብሔር ከኛ ጋር መሆንና ለመሆኑን ጉዳይ ነው የትኛውንም አይነት በእግዚአብሔር ስም ልንሰራ በመንችልበት ሁኔታ ውስጥ እንዳለን ቢታየን የቱንም ያህል እግዚአብሔር የሰጠንን ነገር እንደምናደርግ ቢታወቀን እግዚአብሔር ከኛ ጋራ መሆኑ ወሳኝ ነው እግዚአብሔር በመካከላችን ሁለን በሚል በጸሎት ግብዣ ብቻ አይገኝም ባካሄዳችን ከኛ ጋራ ይሆናል እግዚአብሔር በልቦናችን ውስጥ ባሉት አስተሳሰቦቻችን በህይወታችን ንጽህናችን እግዚአብሔር ከኛ ጋር ይሆናል እግዚአብሔር ይሄን እንድናስተውል ይርዳን ውድ ወገኖቼ እግዚአብሔር ከኛ ጋር ሳይሆን የምንኖረው ህይወት በሙሉ አደገኛ ነው ይገለናል የሎዶቅያ ቤተክርስቲያን እውር ሆኖ አያለው ይላል ደንቆሮ ሆኖ ሰማለው ይላል ራቁታም ሆኖ ባለጠጋንን ክብር ያለው ይላል የኔና የናንተ ክብራችን ጌታችን እግዚአብሔር ነው ኢየሱስ ውጭ ሆኖ ያንኳኳ ለቤተ ክርስቲያኑ ባድ ሩቅ ሆኖ ያለ ቤተ ክርስቲያኑ ምንድነው የቆጠረው ምን አይቶ ነው እሱ የራሱን መልካም ነገር የቆጠረው የቱን ነው የቆጠረው ምንን ቆጥሮ ነው እሱ እንደዚህ ሂሳብ የሚተሳሰበው እነሆ በደጅ ቆም ያንኳኳለው ማንም ድምጼን ቢሰማ ደጁን ቢከፍትልኝ አለ ኢየሱስ እስኪም ይናገረው ልብ በሉት ወደ እርሱ ገባለው ከርሱም ጋር ምን አረጋለው ስለ ቤተ ክርስቲያን ያወራ እንዴት ስለ ራት ያወራል እንዴት ስለ ቤተ ክርስቲያን የመከረ ጌታ ኢየሱስ ክርስቶስ ስለ መብል እንዴት ያወራል ጌታ ኢየሱስ ክርስቶስ ከሰዎች ጋራ ዳውን ቱ አርዝ በሆነ ሲምፕል በሆነ ነገር ሁሉ አብሮ መሆን እንደሚፈልግ የሚያሳይ መስለኛል ይሄን ክፍል ሳይ በትንሹ የህይወታችን ክፍል ጌታ ከኛ ጋር እንዲሆን ካልፈለገን በትልቁ አይሆንም ዮሴፍ በባርነት እግዚአብሔር ከርሱ ጋር መሆኑን ባይለማመድ በስልጣን ላይ በሚሆንበት ጊዜ እግዚአብሔር ከርሱ ጋር አይሆንም በቤቴ ከእግዚአብሔር ጋር ሳልሆን ባገልግሎት ከኔ ጋር ሁን ብዬ ብለው ሊሆን አይችልም እግዚአብሔር ከኛ ጋር የሚሆነው አንድ መንፈሳዊ የሚባል ነገር ስናደርግ አይደለም አካሄድ ነው ከእግዚአብሔር ጋር የላይፍ ስታይል ጉዳይ ነው በፊቱ መመላለስ ነው ሁሌ በእግዚአብሔር ፊት መቆም ነው ክብር ለእግዚአብሔር ይሁን እግዚአብሔር ይሄን እንድናስብ እንድናስተውል ይርዳን ይሄ ማዕድ ምን እንደሆነ ታቃላችሁ? የህብረት ማዕድ ነው። አንዱ ማዕድ አንድ ጊዜ የሚጠራበት ስሙም እንደሆነ ታቃላችሁ? የህብረት ማዕድ ነው። ህብረታችን ከማን ጋር ነው? ዝም ብሎ መጥቶ አንድ ሰው እዚህ መጥቶ ቢወስድ አትሳቱ ወገኖቼ፣ ይሄ ማዕድ ቅዱስ ነው። ባለማስተዋል በማይገባ ሁኔታ የሚወስዱ ሰዎች ሁሉ ህይወታቸው ይደክማል፣ ሊታመሙ ይችላሉ፣ እግዚአብሔር በሞትም ሊቀጣቸው ይችላል። ይሄ የህብረት ማዕድ ነው። ይሄ ማዕድ ዝም ብሎ ወክ ተደርጎ የሚወሰድ ግራብ የሚደረግ የሚበላና የሚጠጣ አይደለም። የህብረት ማዕድ ነው። ከጌታ ከኢየሱስ ክርስቶስ ስጋና ደም ጋራ ህብረት ያለው ማዕድ ነው። ይህንን ማዕድ የሚካፈል ማንም ሰው ህብረትን ማሰብ አለበት። እግዚአብሔር ይህን እንድናስተውል ይርዳን። ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው እንዳሉ ቤተ ክርስቲያን ማህበር ሆና የክርስቶስ ህብረት ሆና ነው መታመውሰድ ያለባት። ዝም ብሎ ከማናንሽ ብላችሁ አትውሰዱ። ከእግዚአብሔር ጋር ህብረት የሌላችሁ መንፈሳዊ ነገራችሁ ትክክል ያልሆነ ጌታን ያሳዘናችሁ ያላችሁ ሰዎች፣ መንፈሳዊ ነገራችሁ የተጎሳቆለ ሰዎች ህይወታችሁ ማደስ ብትፈልጉ የንስሐ ልብ ካላችሁ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ መታችሁ መውሰድ ትችላላችሁ። ነገር ግን የትህትና መንፈስ ከሌለ፣ በጸጋው ዙፋን ፊት መቅረብ ከሌለ፣ የእግዚአብሔር ምሕረት ከእግዚአብሔር ማግኘት ከጥቅስ ማግኘት ተለምዷል፣ ከመዝሙር ማግኘት ተለምዷል። ዛሬ በመዝሙር ነው ሰው የሚጽናናው፣ በመንፈስ ቅዱስ አይደለም። በሙዚቃ መሳሪያና በመዝሙር ነው የሚጽናናው። በመንፈስ ቅዱስ መጽናናት በእግዚአብሔር ዙፋን ፊት ከሚገኝ ምሕረት መቀበልን ካለመድን ውድ ወገኖቼ መንፈሳዊ ህይወታችን ይበላሻል። እግዚአብሔር ይሄን እንድናስተውል ይርዳን። ክብር ለእግዚአብሔር ይሁን። ከእግዚአብሔር ጋር ለመኖር ማድረግ ያለብንን ነገር በመዝሙር 15 ላይ ያነበብነው እንዳትረሱ። ስለዚህ ምን ለማመዳቸው ነገሮች ማወቅ አለብን። ከእግዚአብሔር ጋር ስንኖር ሁሉ ጊዜ ንስሐን ገባለን። ሁሉ ጊዜ ነዝም ብለንኛ በቃ የሆነ ሸክም ስለ ቤተ ክርስቲያን የተሸከምን አትበሉ ወገኖቼ። መጀመሪያ ኃጢአተኛ ሆነን ጸጋው ዙፋን ፊት ስንቀርብ ሊቀ ካህን አለ፣ የዓለሙን ሁሉ ኃጢአት የሚማልድ ሊቀ ካህን። እዛ ቀርበን ምህረት ነው የምንቀበለው፣ ጸጋ እንቀበላለን። ኃጢአት በመጽሐፍ ቅዱስ የተገለጠ ይሄንን ዝሙት እርኩሰት የሚባል ብቻ አይደለም። ሰው ሲናዘዝ ስለ ስንፍናዬ እናዘዛለሁ። አያችሁት? ስለተለያዩ አይነት ነገሮች የእግዚአብሔር ነገር በቸልተኝነት ስለሰራሁት፣ ስለ ግዴለሽነቴ፣ በይሉኝታ ስላደረግኳቸው ነገሮች፣ ኃጢአት ስለማይመስሉ ነገሮች ሁሉ እንናዘዛለን። ለምን? በእግዚአብሔር ፊት እንኖራለና። እግዚአብሔር ልብን ያያል። እግዚአብሔር እንዳይርቀኝ፣ እግዚአብሔር እንዲጠጋኝ፣ የእግዚአብሔር እጅ ከኔ እንዳይሄድብኝ፣ ለእግዚአብሔር የሚመቸውን ነገር እንዳገኝ ህይወቴን በሙሉ በቅዱስ አምላክ ፊት አቀርባለሁ። በዘልማድ ንስሐ አይደለም፣ እግዚአብሔርን ፊት በማየት የሚገኝ ንስሐ፣ የእግዚአብሔርን ፊት በመፈለግ የሚመጣ ንስሐ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኃጢአት እያደረጉ ክፉ ነገር እየተናገሩ ካሉ ሰዎች ጋራ በመኖር እንኳን ንስሐ ኢሳይያስ ገብቷል። ስለዚህ ንስሐችን በጣም ዲቴል ሊሆን ይገባል። እግዚአብሔርን ስንፈልግ ኢማጂን፣ እግዚአብሔር ይህንን ልቦና ስጠኝ፣ ማስተዋልን ስጠኝ፣ በፊት ስሆን እንዴት ነው መሆነው እያልን ይህንን ምስጢር ልናውቅ ይገባል። ስጋችንን መጎሰም አለብን። በእግዚአብሔር ፊት መኖርን ስንለማመድ ሐዋርያ ጳውሎስ በአንደኛ ቆሮንቶስ 9:27 ላይ ስጋዬን እየጎሰምኩ አስገዝ፣ ስጋችን እንዳይቀብጥብን የተለያዩ ነገሮች ከመስመር እንዳንወጣ ዲሲፕሊን መሆናል። ከእግዚአብሔር ጋር የምንኖር ነን። ለጦርነት ያስከተተውን ወታደር ደስ ለማሰኘት በሁሉ ነገር ራሱን እንደሚጠብቅ እኛም እግዚአብሔር ፊት ስለምንኖር ሁሌ የእግዚአብሔርን ክብር እናስባለን። ክብር ለእግዚአብሔር ይሁን። የእግዚአብሔር ለእግዚአብሔር ክብሩ የማይመጥን ነገር ሁሉ እንዳይጠጋ እናረጋለን። We're very careful the way we walk and talk. እግዚአብሔር የተመሰገነ ይሁን። ደግሞ በመንፈስ ቅዱስ እንመላለሳለን። ሁልጊዜ የእግዚአብሔር መንፈስ ምን ይለኛል? የእግዚአብሔር መንፈስ በዚህ ቦታ ላይ እጁ እንዲዘረጋልኝ፣ የእግዚአብሔር መንፈስ መገኘትን እንለማመዳለን። በፍቅር መመላለስን እግዚአብሔር የተመሰገነ ይሁን። በፍቅር ልንመላለስ መጽሐፍ ቅዱስ ይነግረናል። ክብር ለእግዚአብሔር ይሁን። በብርሃን ተመላለሱ ይላል። ምን ማለት ነው በብርሃን? እግዚአብሔር ባለበት ውስጥ ተመላለሱ። እነዚህን አዳፕት ኤክሰርሳይዝ እያደረግን መኖር አለበት። መቼ ነው የምናረገው? ሁልጊዜ። መቼ ነው የምናረገው? በቤታችን፣ በስራ ቦታችን፣ በሁሉ ቦታ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር እጅግ መልካም አምላክ ነው። ኃጢአት የሰራውን የሚፈልግ፣ የተጠቃውን የተቸገረውን አድኖ ወደ ራሱ የሚያመጣ እግዚአብሔር ይፈልጋቸዋል። እግዚአብሔር እኮ ራሱን ሰጥቶናል ማለት እኮ ነው። እግዚአብሔር እኮ እኛን ይወደናል። እግዚአብሔር እኮ እሱ ራሱ እኮ ነው የሚፈልገው ወደ ህብረት እንድንመጣለት። ከእግዚአብሔር የሚያርቀንን ነገር ሁሉ ልንንቀው ይገባል። አምላካችን ወደ እኛ እንዳይጠጋ የሚያደርግብንን ሁሉ ልንጸየፍ ይገባል። ከትልልቆች ጋር መሄድን፣ የከበረ ቦታ መገኘትን፣ ስጋዊና ዓለማዊ የሆነ ምኞትን ሁሉ መናቅ አለብን። እግዚአብሔር ጋር መኖር የፈለገ ማንን የማን ክብር ይፈልጋል? ክብር ለእግዚአብሔር ይሁን። ከእግዚአብሔር ጋር መውጣት መግባት የወደደ የለመደ ሰው የማን ክብር ከማን ጋር መጎዳኘት ነው ትልቅ የሚያደርገው? ከማን ጋር? ማንንም አትፈልጉም እግዚአብሔርን ካገኛችሁ። የማንም ድጋፍ የማንም አጀባ አያስፈልግም። ከእግዚአብሔር ጋር ከኖራችሁ እናንተ ትፈለጋላችሁ፣ እናንተ ትወደዳላችሁ። እግዚአብሔር ከእናንተ ጋር ከሆነ የሚቃወማችሁ የለም። ዓለም በሙሉ ቢሰለፍ እንኳ ምንም አትሆ። እግዚአብሔር ከኛ ጋር መሆን ትልቅ ነገር ነው። ውድ ጌታ ወገኖች፣ ጸሎታችን ብዙ ጊዜ ልመና ላይ የተመሰረተ ነው። ይሄን አድርግ፣ ይሄን አድርግ፣ ይሄን አምጣ፣ ይሄን ስራ፣ ይሄን ስራ። እግዚአብሔርን ፊት መፈለግ፣ የእግዚአብሔርን ፊት መፈለግ፣ በፊቱ መቆም፣ በእግዚአብሔር ፊት መመላለስን እንለማመድ። ይሄንን እድል እግዚአብሔርን ይሰጠን። ጸልይ። ብዙ ጸሎት እንደዚህ ስታረጉ እንዴት ልታረጉት እንደምትችሉ ብዙ ዘዴዎች እግዚአብሔር ሰዎች አሉ። ይኖ አንዳንድ ሰዎችም እንደሚያረጉ እግዚአብሔር በተናገራቸው በመከራቸው እግዚአብሔር ስለርሱ ማንነት በሚነግራቸው ቃላቶች ልባቸው ተይዞ እነዛን ቃላቶች ያነበቡ እግዚአብሔርን ያስቡታል። ያንን የተናገረው ሰው ደብዳቤ ቢጻፍለት ከወዳጁ ያችን ድብዳቤ ያዘ። ምናልባት የተወዳጁ ጓደኛሞች ከሆኑ ይተሳሰባሉ በዚያች ወረቀት። በዚያች ወረቀት አንዳቸው ሌላቸውን በስፍራ ባይገናኙም ሊቀራረቡ በዛ ጽሑፍ ይሞክራሉ። እስቲ በእግዚአብሔር ቃል እግዚአብሔር ይህንን ውብ የሆኑ ቃሎች ሁሉ የሰጠንን እግዚአብሔርን ቃሎቹን እያሰባችሁ የውዳችን ቃል የኢየሱስ ክርስቶስን ቃል እያጣጣማችሁ በእግዚአብሔር ፊት መሆንን ተለማመዱ። ልመና የሌለበት ይሄን አድርግ የሌለበት በቃ ውዴን በቃሉ አግኝቻለሁ የሚለውን ሰምቻለሁ፣ ዛሬ በፊቱ ሆኜ የተናገረውን ነገር ሰው የወዳጁን ቃል እየሰማ ደስ እንደሚሰኝ በእግዚአብሔር ፊት መሆንን ትንሽ በትንሽ ረጅም ሰዓት ላይሆን ይችላል፣ ግን ፍሪኩዌንትሊ ግን ይሄን አድርጉት። በልቦናችሁ በስራ ቦታ ላይ ሆናችሁ ጧት በጸለያችሁ ጸሎት ብቻ አትኖሩ። በስራ ቦታችሁ ላይ የጌታን መገኘት አስቡ። ዮሴፍን አስቡ። ሄኖክን አስቡ። አብርሃም ለልጁ የተመኘውን አስቡ። በእግዚአብሔር ፊት መሆንን ሲክ አርጉ። እግዚአብሔር ይህንን ስትራቡ ስትጠሙ የምትጸልዩ ጸሎት ቢጠፋችሁ ተንበርከካችሁ ማለት ቢያቀታችሁ እግዚአብሔር ሆይ በፊትህ መመላለስን ስጠኝ፣ አንተን እናፍቃለሁ። ሁልጊዜ በቃ ዛሬም ጸለይ እንደዚህ ልመና 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 ብቻ አትጸልዩ ፕሊስ። አሉ በሸክም እንጸልያቸው ጸሎቶች፣ እኔ ይቅር ማለት አልችልም በበኩሌ። ነገር ግን ውድ ወገኖቼ ፊቱን መፈለግን የእግዚአብሔርን ፊት መፈለግን፣ ልባችሁ ሩቅ ከሆነ የሞተ ከመሰላችሁ መንፈሳችሁ በድን ከሆነ በልሳን አትጸልዩ። እንደዚህ በምትሆኑበት ጊዜ የልማድ ልሳን ጸልያላችሁ፣ ከቸሮ የሆነ ጸጋ የሌለው ሞዛዛ ልሳን አትጸልዩ። ነገር ግን በአማርኛ የተሰበረ ልብ፣ የተራበ ሰው የበረሃ ጸሎት ጸልዩ። የተጠማ ሰው ጸሎት ጸልዩ። የባዶ ሰው ጸሎት ጸልዩ። ባዶነታችሁ ንገሩት። እኔ እኮ ልቤ ድንጋይ ነው ብትሉት እግዚአብሔር ይሰማል። አንተ እኮ ድንጋይ ላይ ከቆምኩ ውሃ ይወጣል ብትሉት ይሰማል። ራሳችሁን፣ ማንነታችሁን፣ ድርቀታችሁን ጸልዩ። የሌለን ሃሌሉያ ላላላላላላ አትበሉ። ነገር ግን ያንን ያላችሁበት ሁኔታ ለምን ልቤ እንደዚህ ሆነ? እስኪ መዝሙረ ዳዊትን ተመልከቱት። ሪል የሆኑ ፕሬየሮች ናቸው። ሰው ማንነቱን ሳይክድ ያቀርባል በእግዚአብሔር ፊት። እንዲህ ብታደርጉ እግዚአብሔር መንፈሱን የእስራኤል አምላክ እንዲቀርብ መሰላችሁ። ስለ ባዶነታችሁ ጸልያችሁ በባዶነት አትነሱም። ምንጩን ያፈልቃል። ክብር ለእግዚአብሔር ይሁን። ባዶነታችሁን ጸልያችሁ በባዶነት አትነሱም። እግዚአብሔር ቸር ነው። በውስጣችሁ እግዚአብሔር ጸጋ ሲመጣ ታያላችሁ። ድራማ እንዳትሰሩ በእግዚአብሔር ፊት። ኦ እንዴት ያለ ክቡር ነገር ነው። እግዚአብሔር ይህን ጸጋ ይስጠን። ክብር ለእግዚአብሔር ይሁን። አሁን ወደ ጌታ እራት እንሄዳለን። ጊዜውን ለነዚህ ወገኖች እሰጣለሁ። ይህን መልእክት ግን በጸሎት ብዘጋው ፈልጋለሁ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ እጅግ አድርገን እናመሰግናለን። እናመሰግናለን በእውነት ሉል ጌታ ሆይ፣ ለኛ የተሰጠው እድል እጅግ ታላቅ ነው። ሰውን የምትፈልግ ሰውን የምትወድ ኃጢአተኛን ወዴት ነህ ይያልክ የምትፈልግ አምላክ እግዚአብሔር። ደግሞም ጌታ ሆይ አዳምን ከቀረብክበት በበለጠ ባንድያ ልጅ በጌታ በኢየሱስ ክርስቶስ የሰውን ባህሪ ገንዘብህ አድርገህ ከሰው ጋር አንድ የሆንክበት ምስጢር ጥልቅ ነው። በክርስቶስ ማንነት የሚለካ ነው። በሞቶ ሞት ተረጋግጧል። በአካል ትንሣኤ በተነሳው ጌታ ሆይ በክብር ትንሣኤ ተረጋግጧል። ሰውና እግዚአብሔር እንዳይለያዩ ኢየሱስ ሟች ሆነው ማንነታችን ገንዘቡ ያደረገበት ከራሱ ጋር ያዋሃደበት ጸጋ ድንቅ ነው። አንተኛን የምትፈልግበት መጠን መለኪያው የነፍሳችን መልህቅ ኢየሱስ በቀኝህ አለ። ጌታ ሆይ የሕዝብህን ልብ ጌታ ሆይ አነሳሳ። ወደ ጠለቀ ሕይወት፣ ወደ ከበረ ሕይወት፣ ከልመና ወደ አለፈ ሕይወት። አንዳች የሌለን ስንሆን ሁሉን ወደኛ የኛ ወደሚያረግ ሕይወት እንድትመራን ለምናለን። ከሰው ልማድ በወግና በስርዓት ከሚኖር ሕይወት በድርጊትና በእንቅስቃሴ ከሚለካ ሕይወት በሰማያዊ ክብር የተጠለቀለቀ ሕይወት ወደምንለማመድበት እንድታመጣን ጸልያለን። ወደ እግዚአብሔር ፊት አምጣን። እግዚአብሔር አንተ በተገለጥክበት ቦታ መላእክቶች ምስጋናቸው ውስን ነው፣ ልመናቸው ጥቂት ነው። አቤቱ ክብር ስላጠለቀለቃቸው እግዚአብሔር ሆይ ከውስጣቸው የሚወጣውን ሳይሆን የሚያዳምጡት የሚናገሩትን ሳይሆን የሚያዳምጡት ክብርህ ውጧቸዋል። ታላቅነትህ ውጧቸዋል። ምስጋናህን ጌታ ሆይ በክብር ውስጥ አይተውታል። ጌታ ሆይ እግዚአብሔር አምላክ መድኃኒት ሆይ ወድቀው እንዲሰግዱልህ አድርጓቸዋል። ጌታ ሆይ ወደ ክብር ሰብስበን፣ ፊትህ ይብራልን፣ ፊትህ ይብራልን። እግዚአብሔር ሆይ አብርሃም ለልጁ እንደተመኘ እኛም እንለምናሃለን። በእውነት ኑሯችን ሁሉ በፊትህ ይሁንልን፣ በአምላክ ፊት በእግዚአብሔር ፊት ይሁንልን። ይህን ጸጋ ስጠን ጌታ ሆይ። ክብር ሁሉ ለስምህ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።